Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Let me be clear. I never had meetings with Russian operatives or Russian intermediaries about the Trump campaign.
ነገሩን ግልጽ ላድርግ። ከሩሲያ መንግስት የደህንነት ሰራተኞች ወይም ከሩሲያ ወኪሎች ጋር በትራምፕ ምረጡኝ ዘመቻ ዙሪያ አልተነጋገርኩም።
For the good of the country, Attorney General Sessions should resign.
ለሀገርም ለመስሪያ ቤቱም ክብር የሚበጀው ሴሽንስ ቢሰናበቱ ነው።
ቀደም ብሎ የተሰሙት የዩናይትድ ስቴትስ የፍትህ ሚኒስትር ጄፍ ሴሽንስ ናቸው። ቀጥለው የተሰሙት ደግሞ በዩናይትድ ስቴትስ ምክር ቤት የዲሞክራቲክ ፓርቲው ከፍተኛ ባለስልጣን ቻክ ሹመር ናቸው።
የሩሲያ መንግስት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጣልቃ መግባትና ያለ መግባቱን ለመመርመር የሚደረገው ምርመራ እያነጋገረ ነው። የሰማችኋቸውም ይህንን ርዕስ ላይ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
ዶክተር መረራ ጉዲና በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ጠበቆቻቸው አመልክተዋል። አቃቢ ሕግ በበኩሉ ዝርዝር ክስ መስርቷል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የዕለቱ አብይ ርዕስ ይመለከተዋል።
በርከት ያሉ ልዩ ልዩ ዘገባዎችና ቅንብሮች ይጠብቋችኋል። አድማጮች ጤና ይስጥልን፣ እንደምናመሻችሁ። የዛሬ አርብ የካቲት 23 2009 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሱ ደግሞ ረሻድ ይሆናል። ረሻድ አይደለም፣ ይቅርታ፣ ጆጊል ነው። አብረናችሁ እስከ 4 ሰዓት እናመሻለን። በቅድሚያ የሰዓቱን ዋና ዋና የዓለም ዜና። ገዢው ፓርቲ ኢህአዴግና 21ዱ ሀገር አቀፍ ፓርቲዎች ሊያካሂዱት ባቀዱት ድርድርና ክርክር ዓላማ ላይ ከስምምነት መድረሳቸው ተገልጿል። ባልተቋጩ ሌሎች ነጥቦች ላይ ለመወያየትም ለመጪው የካቲት 30 ቀጠሮ ይዘዋል። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ይዟል።
ገዢው ፓርቲ ኢህአዴግና 21 ሀገር አቀፍ ተቃዋሚ ፓርቲዎች ለድርድር የሚያደርጉትን ዝግጅት ቀጥለዋል። የፖለቲካ ፓርቲዎች የክርክርና የድርድር ያሰራር ረቂቅ ደንብ በሚባለው ሰነድ የሰፈሩትን ነጥቦች እየተመለከቱም ነው። ዛሬ ሲገናኙም በዚሁ ሰነድ ከተጠቀሱት ነጥቦች አንዱ በሆነውና የድርድሩንና የክርክሩን ዓላማ በሚዘረዘረው ክፍል ላይ ተወያይተዋል፣ ከስምምነትም ደርሰዋል። ከ21ዱ ተሳታፊ ፓርቲዎች አንዱ የሆነው የመላው ኢትዮጵያ አንድነት ድርጅት መያር ተቀዳሚ ምክትል ፕሬዝዳንት አቶ አሳፋ ሀብተወልድ ስምምነት የተደረሰባቸውን የድርድሩን ዓላማዎች በስልክ ለቪኦኤ አብራርተዋል።
እነዚህ ዓላማዎች ባጭሩ በዚህ ድርድር ወቅት የሚነሱ የተለያዩ ሀሳቦችን እንደ ግብዓትነት በመጠቀም መሰረታዊ ማሻሻያ የሚያስፈልጋቸውን ህጎችና ድንጋጌዎች እንዲሻሻሉ እና እንዲስተካከሉ ማድረግ ነው አንዱ። ሁለተኛው የፓርቲዎችን ዴሞክራሲያዊ የእርስ በርስ ግንኙነት በማጠናከር ለሀገራችን ሰላም፣ ዴሞክራሲና እድገት የሚኖራቸውን አስተዋጽኦዎች ማጎልበት ነው። ህዝቡ የፖለቲካ ፓርቲዎች የሚያቀርቡትን አማራጭ ሀሳብና ያላቸውን አቋም ተገንዝቦ በእውቀትና በመረጃ ላይ ተመስርቶ ለመንቀሳቀስ የሚያስችለውን ምቹ ሁኔታ መፍጠር ነው። ብሔራዊ መግባባትን መፍጠር ነው። የመድበለ ፓርቲ ስርዓትን ማጎልበት ነው። ሌላው ደግሞ የሀገራችንን የፖለቲካ ምህዳር ችግሮች በማውጣት መፍትሄ እንዲገኝላቸው ማድረግ ነው። እነዚህ ናቸው የተስማማንባቸው።
ፓርቲዎቹ እየተነጋገሩበት ያለው ሰነድ እስካሁን የሚጠራው የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በሚል ነው። ይህ ራሱ ግን ውይይት እየተደረገበት መሆኑን አቶ አሰፋ ገልጸዋል። በዚህና በሌሎች ቀሪ ጉዳዮች ላይ ለመነጋገር ለፊታችን ሐሙስ የካቲት 30 ቀጠሮ መያዙንም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከኤርትራ ተነስተው በታላቁ የኢትዮጵያ ግድብ ላይ ጥቃት ሊያደርሱ ሲንቀሳቀሱ ደርሼባቸው ደመሰስኳቸው ሲል የኢትዮጵያ መንግስት ላወጣው መግለጫ አስመራ በሰጠችው ምላሽ የኢትዮጵያ መንግስት ለሚለው ሽምቅ ተዋጊ ቡድን የማውቀው አንዳችም ነገር የለም ስትል ለብሉምበርግ ዜና አውታር አስተባብላለች። መነሻቸውን ከኤርትራ ያደረጉ 20 የቤንሻንጉል ጉምዝ ህዝብ ንብስ ነጻ አውጪ ንቅናቄ የተባለ ቡድን ሽምቅ ተዋጊዎች የካቲት 22 ቀን 2009 ዓ.ም በኢትዮጵያ የህዳሴ ግድብ ላይ ጥቃት ለማድረስ አቀደው ሲንቀሳቀሱ ተገኝተው መንገድ ላይ በመንግስት ኃይሎች ተደምስሰዋል ሲሉ መንግስቱ መገናኛ ብዙሃን ዘግበዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለብሉምበርግ በትዊተር በላኩት መልእክት ስለዚህ ቡድን ሰምቼ አላውቅም፣ ለተንኮል ተብሎ የተሰነዘረ ውንጀላ ነው ብለዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ የሆኑትን አቶ ዛዲግ አብርሃን ጠቅሶ ከሽምቅ ተዋጊዎቹ መካከል 13ቱ ሲገደሉ 7ቱ ወደ ሱዳን ለማምለጥ ከሞከሩ በኋላ በሱዳን ኃይሎች ተይዘው እጃቸውን ለኢትዮጵያ መንግስት ተሰጥቷል ማለታቸውም ተዘግቧል።
አድማጮች፣ ይህንን ዜና አስመልክቶ ከቤንሻንጉል ጉምዝ ንቅናቄ ምላሽ አግኝተናል። የንቅናቄያችን ዋና ዓላማ የወያኔን ስርዓት መገርሰስ ብቻ ነው ያሉት የድርጅቱ ሊቀመንበር አቶ አብዱል ዋሃድ የኢትዮጵያ ንብረት በሆነው ታላቁ የህዳሴ ግድብ ላይ ጥቃት አናደርስም፣ ሊቃጣ የሚሞክር ካለም የእኛም ጠላት ነው ብለዋል። በኢህአዴግ የተሰጠው መግለጫ የሐሰት ፕሮፓጋንዳ ነው ሲሉም አስረድተዋል።
በእውነት በእርግጥ እኛ የቤኒሻንጉል ነጻነት ንቅናቄ ድርጅት አላማ የወያነ ስርዓት መገረዘስ ብቻ ነው። አባይ ግድብ የኢትዮጵያ ንብረት ነው፣ የኢትዮጵያ ህዝብ ንብረት ነው፣ የቤኒሻንጉል ህዝብ ንብረት ነው። አባይ ግድብ እኛ በእኛ በድርጅታችን በጣም ለእኛ በጣም ደስተኛ ነው፣ ለአባይ አገራችን ውስጥ ስለተሰራ። እኛ አባይ የሚነካው ሰው ጥላታችን ነው። የቤኒሻንጉል ድርጅት ጥላት ነው አባያ የሚነካ ሰው ማለት ነው። እንዴት አባያ ይነካል? አባያ የሚነካ ሰው የለም። አባያ የእኛ ነው። አባያ የቤኒሻንጉል ህዝብ ነው። አባያ የኢትዮጵያ ላብ ነው። አባያ አይነካም። ስለዚህ የወያኔ ያስተላለፈው ፕሮፓጋንዳ የውሸት ፕሮፓጋንዳ ስለሆነ ነው።
ወደ ሱዳን ሲሸሹ ተያዙ የተባሉትን 7 ተዋጊዎች አስመልክቶም ከመንግስት አምልጠው በሱዳን በኩል እኛን ለመቀላቀል የተንቀሳቀሱ እንጂ በህዳሴ ግድብ ላይ አደጋ ለመጣል የሄዱ አይደሉም ሲሉ አቶ አብዱል ዋሃድ የንቅናቄው ሊቀመንበር ጨምረው ገልጸዋል።
በዚምባብዌ ደቡብና ደቡብ ምዕራብ ግዛቶች ካለፈው ታህሳስ ወዲህ የደረሰ የውሃ መጥለቅለቅ ለ246 ሰዎች ህይወት መጥፋትና ከ2000 በላይ ለሚሆኑ ደግሞ ከቤት ንብረት መፈናቀል ምክንያት ሆኗል። የገንዘብ እጥረት ያለበት የአገሪቱ መንግስት በጎርፍ ሳቢያ የደረሰውን ጉዳት ለመጠገን የዓለም አቀፉን ማህበረሰብ እርዳታ ተማጽኗል። ጎርፉ የመኪና መንገዶችና ድልድዮችን በማፈራረሱ አንዳንድ የማህበረሰብ አባላት ከጎረቤቶቻቸው ጋር የነበሯቸውን ግንኙነት መቋረጡን ባለስልጣናቱ አስረድተዋል። ዚምባብዌ በወቅቱ ደራሽዋ የተመታችው ድርቅ ለሁለት ተከታታይ የምህር ወራት ከደቀቃት በኋላ ማገገም በያዘችበት ሰዓት ነው ተብሏል። በአንድ ወቅት የደቡብ አፍሪካ የዳቦ ቅርጫት በመባል ትታወቅ የነበረችው ዚምባብዌ ከ15 ዓመታት በኋላ ለመጀመሪያ ጊዜ ከተመጣጠነ ምግብ እጦት ሳቢያ የሚያልቁ ህጻናት ቁጥር በከፍተኛ ደረጃ አድጓል ሲል ዩኒሴፍ የተባበሩት መንግስታት የህጻናት መርጃ ድርጅት ባለፈው ዓመት ማስታወቁ አይዘነጋም።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የጦር ሰራዊት ደቡብ የመን ውስጥ በተጠርጣሪ የአልቃይዳ ኢላማዎች ላይ ለሁለተኛ ቀን በአከታታይ የአየር ድብደባ እያካሄደ መሆኑን የየመን ባለስልጣናትና እማኞች ተናግረዋል። ዛሬ ማለዳ ሻብዋ የምትባለው ክፍለ ሀገር ውስጥ በተካሄደው ወታደራዊ ዘመቻ ኢላማ ከተደረጉት መካከል አንዱ የተጠርጣሪ አልቃይዳ መሪ መኖሪያ ቤት መሆኑን የየመን ባለስልጣናት አስረድተዋል። የአየር ጥቃቶቹ በጎረቤት ክፍለ ሀገር በአቢያንም መካሄዳቸው ተገልጿል። ዩናይትድ ስቴትስ ባካሄደችው ድብደባ ሲቪሎችም ሰለባ ሊሆኑ እንደሚችሉ የአካባቢው ነዋሪዎች ተናግረዋል። የወቅቱን የአየር ዘመቻ አስመልክቶ ከዩናይትድ ስቴትስ ባለስልጣናት እስካሁን የተሰጠ አስተያየት የለም።
በመጨረሻም በትላንትናው ዕለት የሩሲያ መንግስት በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ላይ ጣልቃ ገብቶ እንደሆን ለመመርመር ከሚደረገው የምርመራ ስራ ራሳቸውን ያገለሉት ጠቅላይ አቃቤ ሕግ ጄፍ ሴሽንስ ላይ ሙሉ እምነት እንዳላቸው ፕሬዚዳንት ዶናልድ ትራምፕ ሲገልጡ፣ የኮንግሬሱ ዲሞክራቶች ሴሽንስ ከስራቸው መልቀቅ አለባቸው እያሉ ነው። ሴሽንስ ባለፈው ዓመት በዩናይትድ ስቴትስ ምክር ቤት ሲያገለግሉና የዶናልድ ትራምፕ የምረጡኝ ዘመቻ ላይ በከፍተኛ አማካሪነትም ሲሰሩ በነበረበት ወቅት ከሩሲያው አምባሳደር ጋር 2 ጊዜ ባደረጓቸው ግንኙነት ዙሪያ የተነሱ ውዝግቦችን ተከትሎ ነው ከዚህ ውሳኔ የተደረሰው። አድማጮች፣ ለዜና የተመደበው ክፍለ ጊዜ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በስርጭታችን የጊዜ ሰሌዳ መሰረት አሁን ቀዳሚው የዕለቱ አብይ ርዕስ ነው። ወደዚያ ከማለፋችን በፊት ግን ቆየት ብለው ከሚቀርቡት ዘገባዎችና ቅንብሮች አንዱን ለቅምሻ ያህል እናሰማችሁ።
በእኔ አስተያየት ገዢው ፓርቲ ካለፈው መስከረም ጀምሮ ኢትዮጵያ ውስጥ ካሉ ፓርቲዎች ጋር እደራደራለሁ ብሏል። ይሄ ድርድር እውነተኛ ነው ወይ? ኢህአዴግ በእውነት ለመደራደር ይፈልጋል ወይ ወይስ አይፈልግም? እንዲሁ ለፖለቲካ ፍጆታ ነው ወይ ያለው የሚለው የምናየው ይሆናል። ያም ሆነ ግን ለዚህ አስገዳጅ ሁኔታ ችግር ኢትዮጵያ ተፈጥሯል።
የአረና ትግራይ አመራር አባል አቶ ገብሩ አስራት ናቸው። በሁለተኛው አጋማሽ ስርጭት ለጥያቄው መልስ በተሰኘው ፕሮግራማችን ይቀርባሉ። ጠብቋቸው አድማጮች። አሁን የዕለቱን አብይ ርዕስ
ዶክተር መረራ ጉዲና በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ጠበቆቻቸው አመልክተዋል። አቃቤ ሕግ ተከሳሽ ባቀረቡት የዋስ ጥያቄ ላይ አስተያየቱን በጽሑፍ እንዲሰጥ ፍርድ ቤት አዟል። ከዶክተር መረራ ጋር ተከሰው ያልቀረቡ ተከሳሾች በጋዜጣ እንዲጠሩ ታዟል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩ ልኳል።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዛሬ ዶክተር መረራ ጉዲና እንደቀረቡ ችሎቱን በመሰየሙ ሂደት ላይ የሌሎች ተከሳሾች ስም ማለትም ዶክተር ብርሃኑ ነጋ፣ ጀዋር መሐመድ፣ ኢሳት ወይንም የኢትዮጵያ ሳተላይት ቴሌቪዥን፣ ኦሮሞ ሚዲያ ኔትወርክ ተጠርተው በስፍራው አለመኖራቸው ተረጋግጧል። በመቀጠልም አቃቤ ሕግ ካቀረበው የክስ ማመልከቻ ላይ ዶክተር መረራ ጉዲናን የሚመለከተውን ክፍል ፍርድ ቤቱ ለተከሳሽ አንብቧል። በዚህ መሰረት አቃቤ ሕግ በዶክተር መረራ ላይ በ1996 ዓ.ም የወጣውን የወንጀል ሕግ የተለያዩ ድንጋጌዎችን በመጣስ የአድማ ስምምነት በማድረግ ሽብርና ሁከት በሀገር ውስጥ እንዲቀጥል፣ መንግስታዊና መንግስታዊ ባልሆኑ ተቋማት ንብረት እንዲወድም፣ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በኃይል ለማስወገድ ሁከትና ብጥብጥ እንዲፈጠር በተፈጠረው ሁከትና ብጥብጥ አመራር በመስጠት የተሳተፉ በመሆኑ በዋና ወንጀል አድራጊነት በፈጸሙት ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል ለማስወገድ ሙከራ ወንጀል ተከሰዋል ብለዋል። ከአስቸኳይ ጊዜ አዋጅ እርምጃዎች ጋር የተያያዙ ግዴታዎችን በመተላለፍና የሐሰት ወሬዎች በማብራት ወንጀልም አቃቤ ሕግ በዶክተር መረራ ጉዲና ላይ ክስ መመስረቱን ፍርድ ቤቱ በንባብ ካሰማው የክስ ማመልከቻ መገንዘብ ተችሏል። ዶክተር መረራ ጉዲና በመጀመሪያው ክስ ብቻ እንኳን ጥፋተኛ ቢባሉ ቅጣቱ ከፍተኛ እንደሆነ ለቪኦኤ የገለጹት የሕግ ባለሙያ አቶ መሐመድ ኑር አብዱል ከሪም እንዲህ ብለዋል።
አሁን የቀረበባቸው እንግዲህ በዶክተር መረራ ጉዳይ ላይ እና በሌሎች ሰዎች አንድ ላይ ሆኖ አራት ወንጀል ክሶች ናቸው አንድ ላይ በአንድ መዝገብ የቀረቡት። አንደኛ ክስ እንደሚታወቀው በዶክተር መረራ ጉዲና፣ በአቶ ጀዋር መሐመድ እና በዶክተር ብርሃኑ ነጋ ላይ የቀረቡ ናቸው። ይሄ በወንጀል ሕጉ አንቀጽ 238 ንዑስ ቁጥር 2 ስር የቀረበ ሲሆን ይህ ወንጀል በጣም ከባድ ወንጀል ከሚባሉት ነው። ማለትም መንግስታዊ ስርዓትን በኃይል የመገልበጥ ሙከራ ተብሎ ነው የተከሰሱት። በዚህ የወንጀል ድርጊት የተከሰሰ ሰው ጥፋተኛ ከተባለ እድሜ ልክ ጽኑ እስራት ወይንም የሞት ቅጣት ነው የሚያስቀጣው።
አቃቢ ሕግ ባልቀረቡ ተከሳሾች ላይ ያለውን አስተያየት ተጠይቆ ሁለተኛ ተከሳሽ ዶክተር ብርሃኑ ነጋ ከዚህ በፊት በተለያዩ መዝገቦች የተፈረዱባቸው ፍርዶች ከዚህ መዝገብ ጋር እንዲያያዝ ጠይቋል። ላልቀረቡ ተከሳሾች ሕጉ በሚያዘው መሰረት ጥሪ እንዲደረግላቸውም አመልክቷል። በዕለቱ ዶክተር መረራ ጉዲናን ከወከሉ ሁለት ጠበቆች በችሎቱ የነበሩት አቶ ወንድሙ ይብሳ በበኩላቸው የደንበኛቸው ክስ ከሌሎች ተከሳሾች ተነጥሎ እንዲታይላቸው ጠይቀዋል። የዋስ መብታቸው ተከብሮላቸው በውጭ ሆነ ጉዳያቸው እንዲከታተሉም ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ የዋስ መብቱን ጥያቄ የሚያልፈው ከሆነ በሚወስነው ፖሊስ ጣቢያ በተወሰኑ ሰዓቶች እየፈረሙ በቤታቸው ተወስነው እንዲቆዩ አመልክተዋል። ይህን ማመልከቻ በዝርዝር በጽሑፍ ለፍርድ ቤቱ አስገብተዋል። ከዚህ በተረፈም ደንበኛቸው የስኳር ህመምተኛ ስለሆኑ ጉዳዩ እልባት እስኪያገኝ ድረስ ቢያንስ እስከ ብይኑ ድረስ ባሉበት እስር ቤት ወይም ቃሊቲ ማረሚያ ቤት አዛውንቶች ማቆያ ዞን 4 እንዲቆዩ ትዕዛዝ እንዲሰጥላቸው አመልክተዋል። ፍርድ ቤቱም አቃቤ ሕግ በተከሳሽ በኩል ለቀረበው የዋስ መብት ጥያቄ በጽሑፍ መልስ እንዲሰጥ አዞ መልሱን ለመቀበልም የካቲት 30 2009 ዓ.ም ቀጥሯል። ዛሬ በችሎት ላልተገኙ ተከሳሾች በአዲስ ዘመን ጋዜጣ ጥሪ እንዲደረግላቸው ትዕዛዝ ሰጥቶ ጋዜጣውን ለመቀበል ለመጋቢት 29 ቀን 2009 ዓ.ም ቀጠሮ ቆርጧል። ዶክተር መረራ ጉዲናም አሁን በሚገኙበት እስር ቤት እንዲቆዩ ትዕዛዝ ሰጥቷል። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ
እናመሰግናለን። መለስካቸው ከማሰናበታችን በፊት እዛው ያሉበት እንዲቆዩ ያስፈልገበት ለምንድን ነው?
ቆንጅት አቶ ወንድሙ ይፍሳ የዶክተር መረራ ጉዲና ጠበቃ እንደነገሩኝ ከሆነ አንደኛ በዚህ ባሉበት ባሁን ባሉበት ማዕከላዊ እስር ቤት ያሉበት ክፍል ሰፋ ያለ እና ከእሳቸው ጋር የታሰሩ አንድ ሰው ብቻ በመሆናቸው የተሻለ ምቾት ስላለው፣ ሁለተኛ እዚያ አካባቢ ያሉ ሰዎች አብረው ቆዩ ስለሆኑ የበለጠ የተመቸ ሆኖ አግኝተውታል። በተለይ ደግሞ ሌላው ነገር እዚያ አካባቢ በአሁኑ ጊዜ በወህኒ ቤት ወይንም በማረሚያ ቤቶች እንዳለው እንደሚታየው የተፈለገውን ልብስ መልበስ አይቻልም። ማረሚያ ቤቶቹ ያዘጋጁት ዩኒፎርም ስላለ፣ የእስረኛ ልብስ ስላለ ያን መልበስ ግዴታ ነው። ከዚህ ግዴታ ይወጣሉ ማለት ነው የሚሰው የዚህ ሊቆዩ። በቅሊንጦ እና በቃሊቲ ማረሚያ ቤቶች እንደሚደረገው ዩኒፎርም ለመልበስ አይገደዱም። ያላቸውን የፈለጉትን አይነት ልብስ መልበስ ይችላሉ። በተለይ ደግሞ ከተለያዩ ሰዎች ጋር ለመገናኘትም ያላቸው እድል እዚህ በጣም ሰፊ ነው። የመጨረሻውና ምናልባት ትልቁ ምክንያታቸው አሁን ያሉበት ማዕከላዊ እስር ቤት እና የእሳቸው ቤት ያለበት በአንጻራዊ ሁኔታ ከቅሊንጦም ሆነ ከቃሊቲ እስር ቤቶች በጣም ቀረብ ያለ ነው። በዚህ ምክንያት እሳቸው የፈለጓቸውን ነገሮች ለማግኘት ከቤተሰቦቻቸው በጣም ቀረብ ይላል። ስለዚህ የተመቸ ስለሆነ ነው እንግዲህ ይህን የመረጡት፣ ይህን ማመልከቻ ያስገቡት በዚህ ምክንያት ነው። ይሄ ነው እንግዲህ ቆንጅትና አሉላ። አቶ ወንድሙ ይብሳ የዶክተር መረራ ጉዲና ጠበቃ እንደነገሩኝ
እናመሰግናለን መለስካቸው። አድማጮች፣ ተከታዩ የመጽሔት ርዕስ ወዲህ ወደ ዩናይት ስቴትስ ያመጣናል። የዩናይት ስቴትስ የፍትህ ሚኒስቴር ጄፍ ሴሽንስ የሩሲያ መንግስት በዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባት ያለመግባቱን ለመመርመር ከሚደረገውና ከተያዘው ምርመራ ራሳቸውን አግለዋል። ሴሽንስ ባለፈው ዓመት በዩናይት ስቴትስ ሴኔት ሲያገለግሉና የዶናልድ ትራምፕ የምረጡኝ ዘመቻ ላይም በከፍተኛ አማካሪነት ሲሰሩ በነበረበት ወቅት ከሩሲያው አምባሳደር ጋር ሁለት ጊዜያት ባደረጓቸው ግንኙነቶች ዙሪያ የተነሱ ዝግቦችን ተከትሎ ነው ከዚህ ውሳኔ የደረሱት። ፕሬዚዳንት ትራምፕ በፍትህ ሚኒስትሩ ላይ ያላቸውን ሙሉ እምነት የገለጹ ሲሆን የምክር ቤቱ ዲሞክራቶች ግን ሴሽንስ ከስራቸው መልቀቅ አለባቸው እያሉ ነው። ኤሊዛቤት ሸርነፍ የዘገበችውን የዚህን ዘገባ ዝርዝር ሄኖክ ሰማእግዜር ይዞ ቀርበዋል።
ጄፍ ሴሽንስ የፍትህ ሚኒስትር ጠቅላይ አቃቤ ሕግ ከሆኑ ገና ሶስት ሳምንታቸው ሲሆን የሚመሩት መስሪያ ቤት በሚያካሄዳቸው ምርመራዎች ግልጽ የሆነ የጥቅም ግጭት አለባቸው በሚል በፖለቲካ መሪዎች የቀረበውን ትችትና የመገናኛ ብዙሃን ዘገባ ትናንት በጋዜጣዊ መግለጫ አብራርተዋል።
I have now decided to recuse myself from any existing or future investigations.
በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዙሪያ እየተካሄዱ ካሉና ወደፊትም ከሚካሄዱ ማንኛውም አይነት ምርመራዎች ራሴን ለማግለል ወስኛለሁ።
ጠቅላይ አቃቤ ሕጉ በትራምፕ አስተዳደር አማካሪ በነበሩበት ወቅት በዩናይትድ ስቴትስ የራሻ አምባሳደር ሰርጌይ ኪስላክ ጋር መገናኘታቸውን በሴኔቱ ሹመታቸው ሲጸድቅ ይፋ አላደረጉም በሚል ትችት በስቶባቸዋል። ለሴኔቱ በሰጡት ቃል ሐሰተኛ መረጃን ለሕዝብ ተወካዮች ሰጥተዋል፣ ይሄ ደግሞ የፈጸሙትን መሐል ላይ የሚያፈርስ ነው በሚል ለተሰነዘሩ አስተያየቶች ሴሽንስ ምላሽ ሰጥተዋል።
Let me be clear. I never had meetings with Russian operatives or Russian intermediaries about the Trump campaign.
ነገሩን ግልጽ ላድርግ። ከሩሲያ መንግስት የደህንነት ሰራተኞች ወይም ከሩሲያ ወኪሎች ጋር በትራምፕ የምረጡኝ ዘመቻ ዙሪያ አልተነጋገርኩም። እኔ በትራምፕ የምረጡኝ ዘመቻና በሩሲያ መንግስት በኩል ከሚላላኩ ሰዎች መካከል ተደርጎ በዘገባዎች እንደቀረበው ሚና አልነበረኝም። ይህ ሐሰት ነው።
በጠቅላይ አቃቢ ሕጉ ላይ ትችቶች ቢበራከቱም ለቀድሞው የአላባማ ሴናተር ፕሬዚዳንት ዶናልድ ትራምፕ ድጋፋቸው እንደሚቀጥል ተናግረዋል። ከዋይት ሀውስ ቤተ መንግሥት የወጣ መግለጫ ጠቅላይ አቃቢ ሕጉን በስልጣን ማጽደቂያ ንግግራቸው ጉዳዩን በዝርዝር ሊያስረዱ ይገባል፣ ግን ሐቀኛ ሰው ናቸው ብሏል። በሴኔቱ የዴሞክራቲክ ፓርቲ መሪዎች ጠቅላይ አቃቢ ሕጉ ከስልጣናቸው ራሳቸው እንዲያሰናብቱ ጥሪ እያደረጉ ነው። በሴኔቱ አነስተኛ ድምጽ ያላቸው ዴሞክራቶቹ መሪ ቼክ ሹመር
There cannot be even the scintilla of doubt about the impartiality and fairness of the Attorney General, the top law enforcement official of the land.
በሀገሪቱ ተቅላይ አቃቢ ህግ ላይ ቅንጣት ታህል ጥርጣሬ ሊኖር አይገባም። በተለይ ገለልተኛና ሚዛናዊ መሆናቸው ፈጽሞ ጥያቄ ውስጥ ሊገባ አይችልም። በዚህ ጠቅላይ አቃቢ ህግ ሴሽንስ ፈተናውን ወድቀዋል። ምክንያቱም የፍትህ ሚኒስቴር ከምንም አይነት ወቀሳ ነጻ መሆን አለበት። ለሀገርም ለመስሪያ ቤቱም ክብር የሚበጀው ሴሽንስ ቢሰናበቱ ነው።
የፍትህ መስሪያ ቤቱ ደጃፍ ላይ አቃቢ ህጉን የተቃወሙ ሰዎች ድምፃቸውን አሰምተዋል። ከእነዚህ መካከል በዋሽንግተን ዲሲ የሚኖሩት ዳንኤል ኢንግራም ይገኛሉ። በትራምፕ አስተዳደርና በራሻ መንግሥት መካከል ሊኖር የሚችለው ግንኙነት ያሳስቧቸዋል።
I don't know what he told the Russian ambassador or what the Russian ambassador told him, but he has been evasive.
ለሩሲያው አምባሳደር ምን እንዳሉና አምባሳደሩ መልሰው ለሴሽንስ የሰጡትን ቃል አላውቅም። ነገር ግን በዚህ ጉዳይ ላይ ምንም እንዳልተፈጠረ ለማስመሰል ሲሞክሩና ብዙም ፋይዳ የለውም እያሉ ሲያጣጥሉ ስሰማ፣ ምናልባት እኚህ ሰው ጨርሶውኑ ጠቅላይ አቃቢ ህግ ሊሆኑ አይገባም የሚል እሳቤ አደረብኝ።
በዋሽንግተን የፖለቲካ ትኩሳት መለኪያ ትንተናዎች መሰረት በጄፍ ሴሽንስ ላይ የተጫረው የፖለቲካ ክብሪት ቶሎ የሚጠፋ አይመስልም።
ወደ የሚቀጥለው ዘገባ ስናልፍ የተባበሩት መንግስታት ድርጅት የዛሬውን ዕለት አርብ በየዓመቱ የዓለም የዱር አራዊት ቀን ተብሎ እንዲታሰብ አድርጓል። ዓላማውም ዕለቱን በማክበር ህዝቦች ስለ ዓለም የዱር አራዊትና እጽዋት ያላቸውን ግንዛቤ ከፍ ለማድረግ ነው። በመጥፋት ላይ ናቸው የሚባሉ ብርቅዬ የዱር አራዊት ዝርያዎች ቁጥር በየዓመቱ እያደገ መጥቷል። ጠንካራ እርምጃ ተወስዶ ማትረፍ ካልተቻለ አደጋው የበረታ እንደሚሆን በመስኩ የተሰማሩ ባለሙያዎች እያስጠነቀቁ ናቸው። ሄንሪ ሪጅዌል ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርባል።
የዘንድሮው የዓለም የዱር አራዊት ቀን መሪ ቃል ለወጣቶች ድምፅ ጆሮአችሁን ስጡ ይላል። ብርቅዬ የዱር አራዊት ጨርሶ ከምድር እንዳይጠፉ ዘመቻ የሚያስተባብሩ ብዙ ወገኖች ግን መጪው ትውልድ አሁን ያሉትን አብዛኞቹን የዱር አራዊት ዝርያዎች የማየት ዕድሉ አይኖረውም። ምክንያቱም ከሰዎች እንቅስቃሴ ጋር በተያያዘ ብዙዎቹ ለመጥፋት በመቃረባቸው ነው ይላሉ የዘመቻው አስተባባሪዎች። ሊጠፉ የተቃረቡት በምድር ላይ ያሉ የዱር አራዊት ብቻ ሳይሆኑ በውቅያኖስ ውስጥ ተደብቀው ያሉትንም ይጨምራል ሲሉም ያስጠነቅቃሉ። ውቅያኖሶች በፕላስቲክና ከኢንዱስትሪዎች በሚጣሉ ዝቃጮች እየተሞሉ በመሆናቸው በውስጡ ያሉ የተለያዩ ዝርያ ያላቸው ነፍሳትና እጽዋት ከፍተኛ አደጋ ተጋርጦባቸዋል ሲሉም ያስረዳሉ። ሉዊሳ ካሰን ግሪን ፒስ የተባለው ድርጅት አባል ናቸው።
12 million tons of plastic is entering the oceans every year, which is about a rubbish truck's worth of plastics every single minute.
12 million ton plastic ነው በየአመቱ ወደ ውቅያኖስ የሚገባው። ያም በእያንዳንዱ ደቂቃ ከቁሻሻ ጫኝ ካሚዮን የሚጣል ነው። ፕላስቲክ ዛሬ በውቅያኖስ ያሉ ለምግብነት የምንጠቀምባቸውን የአሳ ዝርያዎች ብቻ ሳይሆን ትላልቁን አሳ ነባሪ ሳይቀር እያነቀ በመጨረስ ላይ ይገኛል። ለመብላት ሲሞክሩ የሚታነቁና በዙሪያቸው እየተጠመጠመ እንቅስቃሴዎቻቸውን በመግታት እየገደላቸው ነው።
የተባበሩት መንግስታት ድርጅት ከሰዎች እንቅስቃሴም ጋር በተያያዘ በዓለም ዙሪያ ብርቅዬ አራዊት እያለቁ ነው ሲል ያስጠነቅቃል። በአብዛኛው የአፍሪካ አህጉር ዝሆኖችና አውራሪሶች በአዳኞች እየተጨፈጨፉ መሆናቸው ከፍተኛ ተጽዕኖ አሳድሯል። ኬንያ የዱር አራዊት ጥበቃ መስሪያ ቤት ከሳቮ ብሔራዊ ፓርክ በመነሳት 48,000 ካሬ ኪሎ ሜትር የሚሸፍን ዓመታዊ የዝሆኖችን ቁጥር ከአየር የሚገመግምበትን ተግባር እያከናወነ ነው። ሳድራክ ጌኔ ስለ ጥናቱ ሲያስረዱ አዳኞች የሚያደርሱትን ጥፋት በ2014 ይደርስ ከነበረው በጣም ማውረድ ችለናል ብለዋል። ስለዚህ አሁን የምንጠብቀው የዝሆኖች ቁጥር ሊያድግ እንደሚችል ነው ብለዋል። ለማንኛውም በዓለም የዝሆን ጥርስ ትልቅ ገበያ ያላት ቻይና በያዝነው የአውሮፓውያኑ ዓመት 2017 ተግባራዊ የሚሆን እገዳ አውጃለች። እርምጃው ለውጥ ያመጣል ተብሎ ተወድሷል።
ሙዚቃ ያሳበቀ ይመስላል ቆንጂት። እዚህ ግድም ትንሽ ፋታል መስድ ነው። በአርብ ምሽት ምርጥ ዜማ
መጥፎ ሀሳብ አይደለም።
መጥፎ አይደለም፣ ጥሩ አይደለምም ያለበት ይመስላል።
አይ አላልኩም።
አይደለም ነው ወይስ ጥሩ ነው? ነው
ግሩም ምርጫ ነው። ቴዎድሮስ ታደሰ
የምቼም ነው
ሊሆን አይችልም። ምንም ቢሆን እየቆረቆረኝ
ደግሞ ግሩም ዜማውን ነው የተጫወተልን። ለሁሉም እናመሰግናለን። ንጉሱ ብቻውንም ሲሰማ
ነገር ካልሰሙት አይቆጭም ነው እኮ ያለው። ይሄ አሁን ምን መጥፎ አስተሳሰብ ነው?
በፍጹም። ቴዎድሮስን እናመሰግናለን። አድማጮች የምትከታተሉት በ22 በ19 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ28 ያመለክታል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየ ነን። የሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ወደ ቀዳሚው ቅንብር ነው አሁን የምናልፈው፣ ለጥያቄዎ መልስ። ኢትዮጵያ ውስጥ በገዢው ፓርቲና በተቃዋሚዎች መካከል የተጀመረው ድርድር እንዴት ይሰምራል? በርካታ አድማጮቻችን በዚህ ዙሪያ ጥያቄዎቻችሁን አድርሳችሁናል፣ እናመሰግናለን። የአረና ትግራይ መስራችና ከፍተኛ የአመራር አባል አቶ ገብሩ አስራት ለጥያቄዎቻችሁ መልስ ይሰጣሉ። የቀድሞ የመኢሶን አባል አቶ አበራ የማነ አብን ለማሳተፍ አልተሳካልንም። በተባባልነው ሰዓት ስንደውል ስልኩ አልተነሳም። ይቅርታ በመጠየቅ ወደ ዝግጅቱ እንገባለን። አዘጋጅና አቅራቢ ትዝታ በላቸው ነች።
የአረና ትግራይ ከፍተኛ አመራር አባል አቶ ገብሩ አስራት ስለ ትብብሮ አመሰግናለሁ። ሌላው ተወያይ መስመራቸው ስለተያዘብን እንደውልና ለማሳተፍ እንሞክራለን። ቀጥታ ወደ ለጥያቄው መልስ ዝግጅታችን እንገባለን። እንግዲህ ኢትዮጵያ ውስጥ የተጀመረው እርቅ እንዴት ቢሆን ይሰምራል ነው የዛሬው የጥያቄው መልስ ውይይታችን። እስቲ በመጀመሪያ አንድ ጥያቄ ላሰማሁትና በዛ እንጀምራለን።
ለቪኦኤ ለጥያቄው መልስ አዘጋጅ፣ በወያኔ ኢትዮጵያ የተቃዋሚ ፓርቲዎች ህልውና ሞቶ የተቀበረው አንደኛ ወያኔ ቅንጅትን የሚያህል የኢትዮጵያን ህዝብ ከወጣት እስከ ሽማግሌ በ97 ምርጫ ከጎኑ ያሰለፈ አፍርሶ ለአቶ አየለ ጫሚሶ ሲሰጥ ሁለተኛ ከዚያም በኋላ መኢአድን አንድነት ለፍትህና ለዲሞክራሲ ፓርቲዎችን አሁን ደግሞ ሰማያዊ ፓርቲን ሲያፈርስ ሶስተኛ አንዱዓለም አራጌን በቀለ ገርባን እንዲሁም በቅርቡ ዶክተር መራራ ጉዲናንና ሌሎችንም የፓርቲ አመራሮችን ሰብስቦ እስር ቤት ሲያስገባ ነው። የኔ ጥያቄ በአሁኑ ወቅት የኢትዮጵያን ህዝብ ጥቅም የሚያስከብር የተቃዋሚ ፓርቲ በሀገር ውስጥ አለ ብላችሁ ታምናላችሁ ወይ? አመሰግናለሁ። ዘብዲዮስ ከዳላስ።
አቶ ገብሩ እንደሰሙት እንግዲህ ጠያቂው የኢትዮጵያን ህዝብ ጥቅም የሚያስከብር ተቃዋሚ ፓርቲ አለ ወይ ነው የሚሉት። ነገር ግን ከሌላ ጊዜ የተሻለ እርቅ የመፈለግ ሁኔታ አሳይቷል መንግስት ብለው አንዳንድ የተቃዋሚ ፓርቲዎች ተናግረዋል። እስቲ የእርሶን አመለካከት ይግለጹልኝ።
መልካም። እንግዲህ ጠያቂው የሰነዘራቸው አስተያየቶች አሉ። እነሱም በኢትዮጵያ ውስጥ እውነተኛ ተቃዋሚ ሊኖር እንደማይችል የሚያመለክት ሆኖ ነው የተሰማኝ። በእርግጥ ገዢው ፓርቲ ጠንካራ ተቃዋሚ በዚች ሀገር ሊኖር አይፈልግም። ተቃዋሚዎች ተጠናክረው ተደራጅተው እሱን እንዲገዳደሩ አይፈልግም። ይሄ እውነት ነው። እንዲያውም ያለመፈለግ ብቻ ሳይሆን ተጠናክረው የወጡትን ፓርቲዎች ለማፍረስ ለማዳከም የሚያደርገው ጥረት ብርቱ ነው፣ ከፍተኛ ነው። የተለያዩ ህጎች በዚች ሀገር ከህገ መንግስቱም የወጡ በዓለም አቀፍ ደረጃም ተቀባይነት የሌላቸውና ዲሞክራሲን የሚያፍኑ ህጎች በዚች ሀገር እንዳሉ ይታወቃል። ስለዚህ ተቃዋሚዎች በዚህ ምህዳር ውስጥ እድገት ሊያገኙ ጎልብተው ሊወጡ የሚችሉበት ሁኔታ ከባድ እንደሆነ ይገባኛል። ያም ሆነ ግን ኢትዮጵያ ውስጥ ምንም አይነት ለህዝቡ ጥቅም የቆሙ ፓርቲዎች የሉም ብሎ መናገር ግን አስቸጋሪ ይመስለኛል። ስለዚህ ያው ነው ግን አሁን ገዢው ፓርቲ ድርድር ነው የጠየቀው። ድርድር እንበለው ቃሉ ለአሻሚ ሊሆን ይችላል። በእኔ አስተያየት ገዢው ፓርቲ ካለፈው መስከረም ጀምሮ ኢትዮጵያ ውስጥ ካሉ ፓርቲዎች ጋር እደራደራለሁ ብሏል። ይሄ ድርድር እውነተኛ ነው ወይ? ኢህአዴግ በእውነት ለመደራደር ይፈልጋል ወይ ወይስ አይፈልግም? እንዲሁ ለፖለቲካ ፍጆታ ነው ወይ ያለው ያል የሚለው የምናየው ይሆናል። ያም ሆነ ግን ለዚህ አስገዳጅ ሁኔታዎች ግን ኢትዮጵያ ተፈጥረዋል። ገዢው ፓርቲ ካሉት ተቃዋሚዎች ጋር ካልተደራደረ የምናየው ሁኔታ ባለፈው ጊዜ የታየው በሀገሪቱም የዲሞክራሲ ጥያቄ ብቻ ሳይሆን የሀገሪቱም ሁሉና የሚፈታተን ሁኔታ እንደተፈጠረ ራሱ ገዢው ፓርቲ የሚያየው ስለሆነ ይሄ ግንዛቤ ካለው ህዝቡ ያነሳቸው ያሉ ጥያቄዎች ድርድርን የሚጋብዙ ወደ ድርድር የሚያመሩ ስለሆኑ ምናልባት ይቀበላል ወይ የሚል እናየው እንችላለን። ሂደቱ ገና ስላልተጀመረ እርግጠኛ ሆኖ ገዢው ፓርቲ በዚህ በምህዳሩ ዙሪያ ሊደራደር ይችላል ብሎ አፍ ሞልቶ ለመናገር ያስቸግራል አሉ።
እሺ፣ አቶ ገብሩ የመጡልን ጥያቄዎች በብዛት ተመሳሳይ ናቸው። ተመሳሳይነታቸው ምንድን ነው? አገር ውስጥ ባሉ ፓርቲዎች ደካማነት ላይ ነው የሚያተኩሩት። የህዝብን ጥያቄ የሚወክሉስ ናቸው ወይ ይላሉ። እስቲ አንድ ሁለቱን ላሰማዎት። በኢሜይል የመጣልን በተለይ ከሀገር አቶ ጌታቸው ግርማ ነኝ ካሉ ከቱሉ ቦሎ ኢትዮጵያ ይመጣልን አለ። አሁን ባለው የኢትዮጵያ ተጨባጭ ሁኔታ የተደራጀ የህዝብ ድጋፍና አመኔታ ያለው ተቃዋሚ ፓርቲ የለም ነው የሚሉት እሳቸው። ኢህአዴግ ከምርጫ ቦርድ ጋር በመሆን የተደራጁትን በትኗል አሊያም አዳክሟል። እርሶ አሁን ያሉትን ነው የሚደግሙት። የተቃዋሚ ፓርቲ መሪዎች ደግሞ ለምሳሌ ኦፌኮ እስር ቤት እያሉ ማንስ ይደራደራል የሚል ጥያቄ ነው። ደግሞ በድምጽ የመጣልንን ላሰማዎት።
ቢዎች ጥያቄ አገር ቤት ሳለ ድርድር እንዴት ነው ድርድር ይባላል ወይ ይሄ? ምክንያቱም በሀገር ቤት ውስጥ ያሉት ተቃዋሚዎች ራሱ እስረኞች ናቸው እና እነዚህ ተቃዋሚዎች ደግሞ ጉልበት የላቸውም፣ ማስገደድም አይችሉም። ህብረተሰቡንም ህዋትንም ማስገደድ አይችሉም። ምክንያቱም ህብረተሰቡ የተቃውሞ በኦሮሚያም በአማራም ክልል የተነሳው ከህዋት ቀጥተኛ ጭቆና ጋር ነው። አሁን ደግሞ የተደረገ ያለው ሌላ ቀልድ ነው። ምክንያቱም እኒህ ተቃዋሚዎች በአማራም በኦሮሚያም ክልል በኮንሶም አካባቢ ያለውን ህብረተሰብ አቁም አታቁም ማለት አይችሉም። እንደሚወከሉም እንዲያውም ህብረተሰቡ ላያውቃቸው ይችላል። ምክንያቱም ህብረተሰቡ ሲጨፈጨፍ ምን ሲል እነሱም ሲታሰሩ የነበሩ ስለሆነ ጉልበት የላቸውም። ለምሳሌ አሁን እነ በቀለ ገርባ እነ መራራ ጉዲና ያ ሁሉ ሰው ሺህ ሰው ታስሮ ምንድን ድርድር የሚባለው? ህወሓት ፍንጭ አላሳየም። ለምሳሌ ስለ ወልቃይቶች ለህወሓት ትልቁ ማነቆ የሆነበት የወልቃይት ጉዳይ ነው ብዬ ማስበው። ወልቃይት ደግሞ ያው አማራውን የሚወክልም ያለ አይመስልም። ቢኖርም እነ ሰማያዊ ምናምን ህብረት ብሔሮች እንኳን ቢወክሉ እና አረና ያው እኔ በኔ በኩል ያው ስለ ወልቃይት ያላቸው አመለካከት ከዋ ትንሽ ነው የሚለየው። አሁንም ባለፈው ጊዜ መግለጫ ሲሰጡ በሪፈረንደም ነው፣ ግን ወልቃይቶችም ደግሞ ሪፈረንደም የሚባል አንሞክርም፣ መሬታችን ይመለስልን፣ እኛ እንደ ማንም ኢትዮጵያ መጥተው ይኑሩ እንጂ የእኛ እኛ ነው የሚሉት እና በጣም አጣብቂኝ ነው ነገሩ እና እርቁ እንዴት የሚሆነው? ሁለተኛ ደግሞ እነ ግንቦት ሰባት እና ኦኤልኤፍ እነ ኦብነግ ከሌሉበት ህወሓት እነሱ ናቸው የበለጠ ጉልበት ኑሯቸው እያስጨነቁ ያሉት።
አድማጮች፣ ለጥያቄው መልስ አላበቃም። ለቀደመው የአድማጫችን ጥያቄና ለቀሪው የነገውን ምሽት የቅዳሜ ምሽት ሰፋ ያለውን ዝግጅታችንን ተከታተሉ። የተሳተፋችሁትን በሙሉ እናመሰግናለን። የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን አፍሪካ በጋዜጦች
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ህዳሴ ግድብን ለማጥቃት ከኤርትራ ተንቀሳቅሰው ተመቱ ስለተባሉት አማጽያን የኤርትራ መንግሥት የማውቀው ነገር የለም ማለቱ ብሉምበርግ ዘገበ። ኢትዮጵያ የህዳሴ ግድብ የመብራት ኃይል ማመንጨት አቅሙ ከፍ እንዲል ማድረጓ ግብፅንና ሱዳንን አሳሰበ ይላል አልማስሪ አልዮም። አፍሪቃ ውስጥ የሞ ኢብራሂም ሽልማት ማግኘት እንደከበደ ኒውስዊክ ዘገባ ዘገበ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት ድረገጽ የኢትዮጵያ መንግሥት ታላቁን የህዳሴ ግድብን ለማጥቃት አሴሩ ስላላቸው አማጽያን የማውቀው ነገር የለም ሲል የኤርትራ መንግሥት አስተባበለ። የኢትዮጵያ ጸጥታ ኃይሎች ታላቁን የህዳሴ ግድብን ለማጥቃት ከኤርትራ የተንቀሳቀሱ 13 የቤኒሻንጉል ጉሙዝ ህዝባዊ ነጻ አውጪ ንቅናቄ አባላትን ገደሉ ሲሉ የኢትዮጵያ መንግስት ምክትል ቃል አቀባይ ዛጊዳ ብርሃ ተናግረዋል። ሌሎች 7 አማጽያን ወደ ሱዳን ሸሹ፣ ይሁንና የሱዳን መንግስት ለኢትዮጵያ አስረከባቸው ብለዋል ቃል አቀባዩ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ግን በትዊተር ባስተላለፉት መልእክት ስለተባለው ቡድን ሰምቼ አላውቅም ብለዋል። ክሱንም የማይመስል ነገር እንዳሉት የብሉምበርግ ዘገባ ጠቅሷል። በመጪው ዓመት እንዲጠናቀቅ የታቀደው ግዙፍ ግድብ ከአፍሪቃ ትልቁ የመብራት ኃይል ማመንጫ እንደሚሆን ታውቋል። በ6.4 ቢሊዮን ዶላር ወጪ የሚገነባው ግድብ ወደ ምስራቅ አፍሪቃ ሀገሮች የኤሌክትሪክ ኃይል ያቀርባል ተብሎ ይጠበቃል። የቤኒሻንጉል ህዝባዊ ነጻ አውጪ ንቅናቄ ህዝባዊ ውህደት ለነጻነትና ለዲሞክራሲ የተባለው ጸረ የኢትዮጵያ መንግስት ውህደት አካል መሆኑን አቻምና ኦስሎ የሚገኝ ፒኤኤፍዲ የተባለ ድርጅት ባወጣው መግለጫ መግለጹን የብሉምበርግ ዘገባ ጠቁሟል። በመግለጫው ላይ ያወጣው የኤርትራ ኮድ ያለውን ስልክ በመጠቀም ድርጅቱን ለማነጋገር ሞክሮ እንዳልተሳካለት ብሉምበርግ የዜና አገልግሎት ገልጿል። ድርጅቱ ባወጣው መግለጫ የውህደቱ አባላት የጋምቤላ ህዝባዊ ነጻ አውጪ ንቅናቄ፣ የኦጋድን ብሔራዊ ነጻ አውጪ ግንባር፣ የኦሮሞ ነጻነት ግንባርና የሲዳማ ብሔራዊ ነጻ አውጪ ግንባር እንደሚገኙበት የብሉምበርግ የዜና አገልግሎት ያወጣው ዘገባ ጠቅሷል። አልማስሪ አልዩም የተባለው የግብጽ ጋዜጣ ድረገጽ ኢትዮጵያ በታላቁ የህዳሴ ግድብ ግንባታ ላይ ስላደረገችው የማሻሻያ ለውጥ በዝርዝር እንድታስረዳቸው ግብጽና ሱዳን በቅርቡ ቀናት ውስጥ በኦፊሴል ይጠይቃሉ ተብሎ ይጠበቃል ሲል ዘግቧል። ኢትዮጵያ ስላደረገችው ለውጥ አስቀድማ አላስታወቀቻቸውም ይላል ድረገጹ። በህዳሴ ግድብ ግንባታ ስራ ኃላፊነት ያላቸው ከፍተኛ የመንግስት ባለስልጣኖች የህዳሴ ግድብ ግንባታ በፊት ከታቀደው የበዛ የኤሌክትሪክ መብራት ኃይል እንዲያመነጭ በሚያመች መንገድ ለመገንባት ሲባል የማሻሻያ ለውጥ እንደተደረገበት መግለጻቸውን ድረገጹ ጠቁሟል። የህዳሴ ግድቡን ይዘት የሚያጠናው የሶስቱ አገሮች ጠበብት የሚገኙበት ዓለም አቀፍ ኮሚቴ በመጪው ግንቦት ወር ካይሮ ይሰበሰባል ይላሉ ምንጮቹ። በንግግሩ ወቅት ኢትዮጵያ በቅርቡ አደረገችው ስለሚባለው የማሻሻያ ለውጥ ጥያቄዎች ይነሳሉ። የአማካሪው ኩባንያ መስሪያ ቤት ያዘጋጀው ዘገባና ከሶስቱ ሀገሮች የቀረቡት ጥናቶች ውይይት ይደረግባቸዋል። ምንጮቹ በተናገሩት መሰረት በህዳሴ ግድብ ግንባታ ላይ የተደረገው የማሻሻያ ለውጥ አቻምና መጋቢት ወር ላይ የሶስቱ ሀገሮች መሪዎች የፈረሙትን የመርሆች እወጃ ውስጥ የተረጋገጠውን መተማመንን ለማጠናከር የተወሰዱትን እርምጃዎች እንደማይነካ ምንጮቹ ገልጸዋል ይላል አልማስሪ አልዮም ድረገጽ። ኢዘጋ የተባለው ድረገጽ የሚገኝባቸው ኢትዮጵያ የሚዲያ አውታሮች የኢትዮጵያ ባለሥልጣኖች የህዳሴው ግድብ ከ6000 ወደ 6450 ሜጋዋት የኤሌክትሪክ ኃይል ለማመንጨት እንዲችል በሚያስችል መንገድ የህንፃው ግንባታ ደረጃ እንደተሻሻለ፣ ለውጥ የተደረገውም በኤሌክትሪክ ጀነሬተሮች ብዛት ላይ ተመስርቶ መሆኑን ገልጸዋል ይላል ድረገጹ። የኢትዮጵያ የዜና አገልግሎት የህዳሴ ግድብ ብቃትን ለማሻሻል የተደረገው ለውጥ ከወንዙ የውሃ ፍሰት ጋር የሚገናኝ ነገር አይደለም፣ የአባይ ተፋሰስ ግርጌ ሀገሮችንም አይጎዳም ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸውን ጠቅሷል። ዶክተር ደብረጽዮን ለታላቁ የህዳሴ ግድብ ግንባታ የህዝብ ድጋፍ አሰባሳቢ መማክርት ከፍተኛ ኮሚቴ አባል ናቸው ሲል አልማስሪ አልዮም ጋዜጣ ድረገጽ አስነብቧል። የኒውስዊክ መጽሔት ድረገጽ አፍሪካ ውስጥ ለማግኘት እጅግ ከባድ የሆነ ሽልማት በሚል ርዕስ ባወጣው ጽሑፍ አፍሪካ ውስጥ ጥሩ መሪ ለማግኘት ከባድ ነው፣ ቢያንስ ለሱዳናዊው ቢሊዮኔር መሐመድ ኢብራሂም ይላል። ሞ ኢብራሂም የተባለው መንግስታዊ ያልሆነ ድርጅት የተመሰረተው እንደ አውሮፓ አቆጣጠር በ2006 ዓ.ም ሲሆን ዓላማው አፍሪካ ውስጥ መልካም አስተዳደርና አመራር እንዲኖር ለማበረታታት ነው። በየዓመቱ ለሚመጥን የቀድሞ የአፍሪካ መሪ የ5 ሚሊዮን ዶላር ሽልማት ይሰጣል። ችግሩ ግን በየዓመቱ እየተሰጠ አይደለም። በመሰረቱ የሽልማቱ ድርጅት ከ11 ዓመታት በፊት ከተመሰረተበት ጊዜ አንስቶ 4 ሰዎች ብቻ ናቸው ሽልማቱን ለማሸነፍ የቻሉት። አንድ ደግሞ የክብር ሽልማት ተረክቧል። የሽልማቱ ድርጅት ከ11 ዓመታት በፊት ሲቋቋም ከፍተኛ የሆኑ መለኪያዎች ናቸው የተቀመጡት። የድርጅቱ የሽልማት ኮሚቴ ሊቀመንበር ሳሊም አህመድ ሳሊም ብዙ የአፍሪቃ መሪዎች ሀገሮቻቸውን ለማሻሻል በሚያደርጉት ጥረት ወሳኝ አስተዋጽኦ ማድረጋቸውን እናደንቃለን፣ ይሁንና ለሽልማት የሚያበቃው ስኬት ፍጹም ልዩ መሆን ይኖርበታል ሲሉ አስረድተዋል። ለሽልማቱ የሚያበቃው መለኪያ የአፍሪቃ ሀገር መሪ መሆንን ይጠይቃል። ስልጣኑን ከለቀቁ 3 ዓመታት የሆናቸው፣ ስልጣን ላይ የወጡት ደግሞ በምርጫ መሆንን ግድ ይላል። ከስልጣን የተሰናበቱትም ህገ መንግስታቸው በሚገድበው መሰረት መሆን ይኖርበታል። እነዚህ መስፈርቶች ከሌሎች የዓለም ክፍሎች ይልቅ በአፍሪቃ ለማግኘት የከበዱ ናቸው ይላል ኒውስዊክ መጽሔት ድረገጽ ላይ የወጣው ዘገባ። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን ለዝግጅቷ እናመሰግናለን። አድማጮች፣ ተከታዩ ቅንብር እሰጥ አገባ ድህረ አስቸኳይ ጊዜ አዋጅ በኢትዮጵያ
በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ላይ ያተኮረ ክርክር የመጀመሪያ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች፣ መንግስት የወሰዳቸውን እርምጃዎችና የተለያዩ ቀጣይ ሁኔታዎችን ይዳስሳል። የክርክሩ ተሳታፊዎች አቶ አታክልት አምባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀና ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
አመሰግናለሁ ሁለታችሁንም። በኢትዮጵያ ወቅታዊ ጉዳይ ይበልጡንም ድህረ አስቸኳይ ጊዜ አዋጅ፣ በዚህ አስቸኳይ ጊዜ አዋጅ ውስጥ የተደረጉትንም ሆነ በቅርቡ መንግስት የወሰዳቸውን እርምጃዎችና ከአስቸኳይ ጊዜ አዋጁም በኋላ ሊኖሩ የሚችሉ ሁኔታዎች በተከታታይ የሚመለከት የክርክር ፕሮግራም ነው። ግራና ቀኝ ሀሳባችሁን እንመለከታለን። እስኪ እንደ ወትሮው እንደምናደርገው አሁን ያለውን ሁኔታ በመገምገም እንጀምር። አቶ አታክልት፣ ዛሬ ያለውን ሁኔታ ይበልጡንም የፖለቲካውን አየር የፖለቲካውን ሁኔታ እንዴት ይገመግሙታል?
የተሰጠኝ ጊዜ በጣም አጭር ስለሆነ ለክርክር መንደርደሪያ ሊሆን የሚችል ሀሳብ ለማቅረብ ያክል እንጂ የተሟላ የክርክር ፍሬምወርክ ማስቀመጥ የሚቻል አይመስለኝም። አሁን ባለንበት በዚህ አጭር ኖቲስ ከአስቸኳይ ጊዜ አዋጁ በኋላ ያለ ሁኔታ አዲስ አበባም በመላ ሀገሪቱም መረጋጋቱ አለ።
ይሄ መረጋጋቱ እንደ ሀገሪቱ ውስጥ ያለውን ሁሉንም ችግሮች ስለተፈቱ የመጣ መረጋጋት ነው የሚል እምነት የለኝም። ብዙም ሰው በዚህ ሀሳብ የሚስማማ ይመስለኛል። ከአስቸኳይ ጊዜ አዋጅ በፊት የነበረው ሁኔታ በጣም አደገኛ ነው የነበረው። ጥሩ አልነበረም። ሀገሪቱንም ልናጣ የምንችልበት እድል ነው የነበረው። ፖለቲከኛ የምንሆን አንሆን እንደ ዜጎች ሀገሪቷ ከሌለች ብዙም ልንናገር የምንችልበት እድል ስለማይኖር አደገኛ ሁኔታ ገብታ ነበረ። አሁን ተረጋግቷል። ተረጋግቷል ማለት ሁሉም ነገር ስሙዝ ነው ማለት አይደለም። ግን ከመረጋጋት በኋላ ሊመጡ የሚችሉ አንዳንድ አዎንታዊ የሆኑ ነገሮች አያለሁኝ። የሃይማኖት መሪዎች ተቃዋሚውንም መንግስትንም ለማስታረቅ ጥሩ ሁኔታ እንዲፈጠር ለማድረግ የሚያደርጉት እንቅስቃሴ ቀጣይነት ካለው ጥሩ ነገር ሊመጣ ይችላል የሚል እምነት አለኝ። የፖለቲካ ድርጅቶችም ከመንግስት ጋር ከገዢው ፓርቲ ጋር ለመደራደር አንዳንድ ሀሳቦች እያቀረቡ ነው። መስማማት ከተፈጠረ ከሞላ ጎደል በሁሉም ነገሮች ላይ መፍትሄ ይመጣል ባይባልም ግን ሀገሪቱን ሊያረጋጋ የሚችል ነገር ሊፈጠር ይችላል የሚል እምነት አለኝ እና አሁን ዜጎች ብዙም ቴንስ የሆነ ነገሮች አታይም። ግን ቀጣይነቱ የአስቸኳይ ጊዜ አዋጅ ቢነሳ ከአስቸኳይ ጊዜ አዋጅ በፊት የነበሩ ጥያቄዎች የሚፈቱበት መንገድ አቅጣጫ በትክክል ካልተቀመጠ መንግስትም ህዝብ የሚያምንበት የመልካም አስተዳደር ችግር እድባት ካልተሰጠው ከእሱ ጋር ተያያዥ ያሉ ነገሮች ካልተፈቱ ታጥቦ ጭቃ እንዳይሆን ትንሽ የሚያሰጋ ነገር ይታየኛል። ግን አሁን የተረጋጋ ሁኔታ ነው የማያለው።
መልካም። አቶ አታክልት፣ አስቸኳይ ጊዜ አዋጁን ተከትሎ መረጋጋት ይታያል። ውጥረት እንደ ቀደመው ነግሶ አይታይም። ቀጣይነቱ ግን ቀድሞ ከተነሱት ጥያቄዎች በአግባቡ መመለስ ጋር ይያያዛል ብለዋል። በአጭሩ አቶ ፈቃደ፣ እርሶስ አሁን ያለውን ሁኔታ እንዴት ይረዱታል? እንደምንስ ይገመግሙታል?
አቶ ታክልቲ ከሞላ ጎደል በደንብ የገባቸው ይመስለኛል። ከእሳቸው ብዙ የሚለይ አይደለም። ግን ይሄና አሁን አለ የሚባል መረጋጋት ስል የውጥረት አለመኖርን ለማለት ነው። በተለየ መንግስት እንዴት ነው የሚወስደው? እንደተለመደ ዘዴ ወይም ኃይል እንደ ጥሩ ማህበረሰብን እንደ ማረጋጊያ ዘዴ ትምህርት አድርጎ ወስዶት ከሆነ አቶ አታክልቲ እንዳሉት ይሄ የአስቸኳይ ጊዜ አዋጅ በሚቆምበት ጊዜ ተመልሶ የሚመጣ ምናልባትም ደግሞ ከመጣ በጣም ኃይል ጨምሮ ሊመጣ የሚችል ህዝባዊ አመፅ እና ቅድም እሳቸው እንዳነሱት ሀገር ሊበትንም አደጋ ላይ ሊጥልም መንግስትም ስርዓትም ሊያፈርስ የሚችል እና ሀገሪቱን በጣም ኬዮቲክ ወደሆነ አዙሪት ውስጥ ሊከት የሚችል ችግር ሲመጣ ይታየኛል። ማህበረሰቡ ጥያቄ ብሎ ያነሳቸው ነገሮች በጥሞና ተመልክተናቸዋል። ሁላችንም ጊዜም ወስደን አይተናቸዋል። መንግስትም ያያቸው ይመስለኛል። ምናልባት በትርጉም ሁላችንም ያማረንን ነገር መርጠን ሊሆን ይችላል። እኔ እንዳየሁት ከሆነ መሰረታዊ የሆነ መዋቅራዊ የሆነ ለውጥ የሚጠይቅ የህዝብ ጥያቄ ነው ያለው እየተነሳው። ይህንን መሰረታዊ የሆኑ የኢኮኖሚ ለውጦች በማድረግ ወይም የስራ አጥነት መስፋፋት ነው እና ይህንን የፈጠረው ምናልባት ትንሽ ስራ አጥነትን ብቀንስ ወይም እዚህ እና እዛ በስልጣን የባለጉ ባለስልጣናትን ብቀንስ ችግሩን አስወግደዋለሁ ብሎ የሚያስብ ከሆነ መንግስት በጣም ትልቅ ስህተት ነው የሚሰራው የሚመስለኝ እና የተፈራው ነገር የማይቀር ነው የሚሆነው። ችግሩ መዋቅራዊ ችግር ነው። የመንግስት ስልጣን አያያዝን ጥያቄ የሚያነሳ ጥያቄ ነው የምንሰማው። ትግል ውስጥ ካሉ ሰዎች እንደዚህ አይነት ችግር መኖሩን ነው የምናየው። በተለይም የህዝባዊ ወያኔ ሓርነት ትግራይ በሁሉም መስክ ማለት ወሳኝ በሆኑ በወታደራዊ፣ በኢኮኖሚው ዘርፍ፣ በአስተዳደሩ በኩል፣ በሴኩሪቲው በኩል ገዝፎ የሚታይ የበላይነት አይገባንም የሚል ህዝብ እንቅስቃሴ እያየን ነው። ይሄ በግልጽ የተጠየቀ ጥያቄ ነው። እዚህ ላይ ሪፎርም ለማድረግ ሙሉ ለሙሉ እንኳን ባይወገድ ሪፎርም ለማድረግ ፈቃደኛ የሆነ መንግስት መኖሩ በጣም በጣም አስፈላጊ ይመስለኛል። ለውጦችም የሚመጡ ከሆኑ ከዚህ ጋር አብረው ተያይዘው የሚመጡ ለውጦች ከሆኑ ዘለቄታዊ የሆነ ትርምስ ሊያስወግዱ የሚችሉበት ሁኔታ ይኖር ይሆናል። ረዘም ላለ ጊዜ እየተቀረቀረ የመጣ እና የቦካ ችግር ነው ያለው በሀገራችን። ትንንሽ ነገሮችን በመነካካት እና በመለዋወጥ ብቻ የሚወገድ ችግር እንዳልሆነ ግልጽ ነው።
መልካም። የስልጣን አያያዝ ጥያቄን ይመለከታል። መዋቅራዊ ችግር ነው። መሰረታዊ ለውጦች ናቸው መወሰድ ያለባቸው ነው ያሉት አቶ ፈቃደ። ከጥቂት ቀናት በፊት የብሉምበርግ ጋዜጣ ያወጣው ጽሁፍ የአስቸኳይ ጊዜ አዋጅ ተቃውሞና ቁጣን ምን ያህል ተጭኖ መያዝ ይቻላል ሲል ይጠይቃል። እስካሁን የተወሰዱት ወደ 25000 ሰዎች መታሰራቸውን፣ ተሐድሶ ተሰጥቷቸው መለቀቃቸውን የተለያዩ ዘገባዎች ያሳያሉ። በሁለታችሁም የተነሱት ነጥቦች ውስጥም ይሄን መመልከት እንችላለን። በርግጥ የተወሰዱት እርምጃዎች ለተነሱት ጥያቄዎች አግባብ ያለው መልስ የመስጠት ጅምር ያሳያሉ? በርሶ ግምገማ።
እኔ እዚህ የአስቸኳይ ጊዜ አዋጁ ባህሪውና ያመጣው ለውጥ ከመናገሬ በፊት አቶ ፈቃደ ባሉት ላይ ሁለት ኮመንቶች አለኝ።
እሺ።
አንዱ ኮመንት ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የተለያዩ ጥያቄዎች ናቸው፣ ግን ወጥ የሆነ መልክ ይዘው የስርዓት ለውጥ ነው፣ የመዋቅር ለውጥ ነው፣ የተለያዩ ፌቲ እዛና እዚህ የሚታዩ ችግሮች የሚገለጽበት ጥያቄ ነው ወይ የሚለው ነገር በተሟላ መልኩ ይሄ ነበረ ጥያቄ ብሎ ማስቀመጥ የሚቸግር ይመስለኛል። ለምሳሌ አሁን የተቋም ለውጥ ነው፣ የስርዓት ለውጥ ነው፣ ስርዓቱ ተበላሽቷል የሚሉ ወገኖች አሉ። ስርዓቱ ፌዴራሊዝም ነው እንግዲህ ፌዴራሊዝም ተበላሽቷል የሚል ከሆነ በዚህ የሆነ ጥያቄ ነው። እሱ ሰፋ ተብሎ ከክልል ድርጅቶች ጋርም የፖለቲካ ድርጅቶች ጋርም ከእነሱ ጋር ተያይዞ የሚፈታ ነገር ነው። እኔ እዛ ላይ ትልቅ ትንታኔ የሚጠይቅ ነገር ነው። በዚች ባለችን አጭር ደቂቃ ውስጥ የምንመልሰው አይደለም። ግን እኔ ለማለት የምፈልገው ምንድን ነው ጥያቄዎቹ ነጥረው ተጠቅልለው በሶስት በአራት ወይም በተወሰኑ ጥያቄዎች ላይ ዙሪያ ተቀምጠው የተንጸባረቁ አይደሉም፣ የተበታተኑ ናቸው። እና ፎርሙሌት ማድረግ የሚያስፈልግ ይመስለኛል። ፎርሙሌት ካደረጉ በኋላ ለእያንዳንዱ ጥያቄ አድረስ የሚደረግበት ሁኔታም ሊኖር ስለሚችል እዛ ላይ ትንሽ የተለየ አቋም አለኝ። ሁለተኛው ጉዳይ ይሄ የቲፒኤልኤፍ የትግራይ ሰዎች ምናምን የሚለው እሱ ነገር፣ እኔ የትግራይ ሰው ነኝ፣ የትግሉ ተካፋይም ነበርኩ፣ አውቀዋለሁኝ ሁሉን ነገር በዛ ጉዳይ ላይ። አሁን ኢትዮጵያ ውስጥም ያለው ሰው የትግራይ ሰዎች የበላይነት ተቆጣጥሯል የሚለውን ነገር አይቀበሉት። በዛ ሰዎች ራሳቸው እንዳያሞኙ፣ እኔ ፖለቲከኞች የሚባሉ ሰዎች ትግራይ ሰዎች አሁን የበላይነት አላቸው ብለው የሚያስቡ ከሆነ ራሳቸውን እያሞኙ ነው። ፖለቲካሊም ኢኮኖሚካሊም የትግራይ ሰዎች ምን ውስጥ እንዳሉ እናውቃለንና ዝም ብሎ ለፖለቲካል ፍጆታ ተብሎ ካልተነገረ በስተቀር መሬት ላይ ያለውን ሀቅ አይገልጽም። አሁን ኢትዮጵያ የመልካም አስተዳደር ችግር አለባት እንጂ የእገሌ ብሔር እንደዚህ ሆነ ተብሎ የበላይነት እገሌ ያገኘ እኔ አይታየኝም። ብቻ
ከአቶ አተክልት ይለጥቃሉ አቶ ፈቃደ ሸዋቅ እና ክርክሩ ቀጠል እንጂ አልተቋጨም። ይልቁንም በተነሳው ጭብጥ ላይ ጦፍ ያለው ክርክር ይቀጥላል። ታዲያ ሰዓታችን አልፈቀደም። ለአሁኑ የፕሮግራሙን ተሳታፊዎች አቶ አተክልት አምባይንና አቶ ፈቃደ ሸዋቅና አመስግኜ በቀጠሮ ለሳምንት እንመለስ። አሁን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በደቡብ ሱዳን የረሃብ ቸነፈር መግባቱ ታወጀ ብሎታል የአሜሪካ ድምፅ ራዲዮ ጣቢያ የምሽቱን ሐተታ ርዕስ። የተባበሩት መንግሥታት ድርጅት በከፊል ደቡብ ሱዳን የረሃብ ቸነፈር መግባቱን ያወጀው ባለፈው ሳምንት ሰኞ የካቲት 13 ቀን 2009 ዓ.ም ነው። የወቅቱ ቀውስ ሰው ሠራሽ ነው። የፖለቲካ ፍላጎቶቻቸውን ወደ ጎን አድርገው ለሕዝቦቻቸው ጥሩ ለመሥራት ባልፈለጉ የሱዳን መሪዎች የተራዘመው ግጭት በቀጥታ ያስከተለው ውጤት ነው ብለዋል የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ማርክ ቶነር። ደቡብ ሱዳን ከሱዳን ነጻነቷን ያገኘችው እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ሐምሌ መግቢያ ላይ ነው። ከዚያ በሰላም የቆየችው ለ18 ወራት ብቻ ነው። በ2013 ዳር በፕሬዚደንት ሳልቫኪርና በምክትል ፕሬዚደንት ሪክ ማቻር መካከል የተነሳው የሥልጣን ሽኩቻ ወደ እርስ በርስ ጦርነት አመራ። በ2015 የሰላም ስምምነት ቢፈረምም ሁከቱን ማስቆም ግን አልተቻለም። በውጊያው መቀጠል ሳቢያም የሀገሪቱ ኢኮኖሚ እንጦርጦስ ወረደ፣ የምግብ ዋጋም ወደ ሰማይ ተተኮሰ። አሁን በዚያች አዲስ በተወለደች አገር የምግብ ዋስትና የለም፣ ረሃብ ገብቷል። ግጭቶቹ ከጀመሩ ወዲህ የተከሰተው ያልተመጣጠነ ምግብ የሚያስከትለው ችግር ያለማቋረጥ ተባብሷል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ዛሬ በደቡብ ሱዳን 100,000 የሚጠጉ ሰዎች ረሃብ በሚያስከትለው አደጋ አፋፍ ላይ ሲሆኑ ከጠቅላላው ሕዝብ ግማሽ በላይ የሚሆኑ 7,500,000 ሰዎች ደግሞ በዚህ ዓመት አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል። የካቲት 13 ቀን 2009 ዓ.ም በከፊል ደቡብ ሱዳን የረሃብ ቸነፈር የመግባቱ እወጃ ዩናይትድ ስቴትስን በጥልቅ አሳስቧታል። በመላው ሀገሪቱ ዙሪያ የሰብአዊ እርዳታ ፈላጊው ቁጥር ከፍተኛነትም እንዲሁ አሳስቧታል ብለዋል ቃል አቀባይ ማርክ ቶነር። ፕሬዚደንት ሳልቫኪር የሰብአዊ እርዳታ ሰጪዎችና የልማት ድርጅቶች በሀገሪቱ ዙሪያ የሚገኙ እርዳታ ፈላጊዎችን ያለምንም ችግር ይደርሳሉ ሲሉ የገቡትን ቃል እንዲያከብሩ ጥሪ እናቀርባለን ሲሉም ቶነር አስገንዝበዋል። የሰብአዊ እርዳታ ሠራተኞች የተቸገሩትን ለመድረስ ሳይታክቱ እየሠሩ ነው። በግጭቱ የሚሳተፉ ወገኖች ሁሉ ደግሞ የእርዳታ አቅርቦቱ ጥረት እንዳይስተጓጎል ውጊያውን ማቆም አለባቸው ይልና ዩናይትድ ስቴትስ ለደቡብ ሱዳን ከፍተኛውን የሰብአዊ እርዳታ በመስጠት ብቸኛዋ ሀገር ሆና ትቀጥላለች። ከ2014 ዓ.ም ጀምሮ 2.1 ቢሊዮን ዶላር እረድታለች። 600 ሺህ ሜትሪክ ቶን የምግብ እርዳታውን ጨምሮም ብዙ ሕይወት አትርፋለች። ላለፉት 3 ዓመታት በተከታታይም የረሃብ ቸነፈር እንዳይከሰት ስትከላከል ቆይታለች። ረድኤት ድርጅቶችና ዓለም አቀፉ ኅብረተሰብ ተጨማሪ የሰብአዊ እርዳታ በመስጠት ሕይወት እንዲያተርፍና የደቡብ ሱዳን ሕዝቦችን እንዲረዳ ጥሪ እናቀርባለን ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ወደ መገባደዱ ተቃርቧል። የማጠቃለያ ወሬዎች ከማሰማታችን በፊት ቆንጅት ጥቂት ደቂቃዎች አሉ እያለናው አቀናባሪያችን ንጉሥ ታምሬ አንዳንዴ ተጣድፈን እንደምንም አሰጣጥረን ፕሮግራሞቻችን ከቀረቡ በኋላ እንዲህ እንዳሆኑ ጥቂት ደቂቃዎች ሲገኙ የሚነሱ ነጥቦችን ማነሳሳት እድል ይሰጣል። የቅዳሜና እሁድ ዝግጅቶቻችን እናስቀድም። ለጥያቄው መልስ ቀደም ብሎ ባጭሩ የቀረበ ኢትዮጵያ ውስጥ በድርድር የተካሄደበትን በፖለቲካ ድርጅቶች መካከል ያለውን ድርድር የተመለከተ የአረና ትግራዩ ከፍተኛ የአመራር አባል አቶ ገብሩ አስራት የተጠየቁበት አድማጮች በርካታ ጥያቄዎች ያቀረቡበት ነው። በሰፊው ይቀርባል። የመጀመሪያው የቅዳሜ ትልቁ ዝግጅታችን እሱ ነው። በእርግጥ ሳምንታዊው የሙዚቃ ወጣቶች የሚዝናኑበት የሙዚቃ ፕሮግራምም ይቀርባል። እሁድ ልዩ ልዩ ዝግጅቶች እንዳሉ ነው። ርዕሶቹን ዝርዝሮቹን አልያስገኝም። ምናልባት የመስማት እድል ከነበረሽ ሰለሞንና ጽዮን የሚያቀርቧቸው
አላወቅኩም። ያው ራዲዮ መጽሔት አይደለም፣ የጽዮንና የሰሎሞን አባተ ዝግጅት ነው። እንግዲህ በተለያዩ ወቅታዊ ጉዳዮች ላይ እንደሚያተኩሩ እርግጠኛ ነኝ።
መልካም። እንግዲህ የተጨማሪው ሰዓት ከዚህ የሚያሳልፈን አይመስለኝም። ልናነሳ የምንችላቸውን ርዕሶች ቆንጅት፣ ወደ ማጠቃለያ ዜናው እንለፍ።
እሺ። ገዢው ፓርቲ ኢህአዴግና 21ዱ ሀገር አቀፍ ፓርቲዎች ሊያካሂዱት ባቀዱት ድርድርና ክርክር ዓላማ ላይ ከስምምነት መድረሳቸው ተገልጿል። ባልተቋጩ ሌሎች ነጥቦች ላይ ለመወያየትም ለመጪው የካቲት 30 ቀጠሮ ይዘዋል። ከኤርትራ ተነስተው በህዳሴ ግድብ ላይ ጥቃት ሊያደርሱ ሲንቀሳቀሱ ደርሼባቸው ደመሰስኩ ሲል የኢትዮጵያ መንግስት ላወጣው መግለጫ ኤርትራ ምላሽ ስትሰጥ የኢትዮጵያ መንግስት ስለሚለው ሽምቅ ተዋጊ ቡድን የቤንሻንጉል ጉሙዝ ህዝብ ነጻ አውጪ ንቅናቄ የተባለ ቡድን ሽምቅ ተዋጊዎች ናቸው ነው ያለው። የኢትዮጵያ መንግስት ስላለችው ቡድን የማውቀው አንዳችም ነገር የለም ስትል ለብሉምበርግ ዜና አውታር ማስተባበያ ሰጥታለች ኤርትራ። በዚምባብዌ ደቡብና ደቡብ ምዕራብ ግዛቶች ካለፈው ታህሳስ ወዲህ የደረሰ የውሃ መጥለቅለቅ ለ246 ሰዎች ህይወት መጥፋትና ከ2000 በላይ ለሚሆኑ ከቤት ንብረት መፈናቀል ምክንያት ሆኗል። የዩናይትድ ስቴትስ የጦር ሰራዊት ደቡብ የመን ውስጥ በተጠርጣሪ የአልቃይዳ ኢላማዎች ላይ ለሁለተኛ ቀን በተከታታይ የአየር ድብደባ እያካሄደ መሆኑን የየመን ባለስልጣናት ተናግረዋል። ዛሬ ማለዳ በተካሄደው ወታደራዊ ዘመቻ ኢላማ ከተደረጉት መካከል አንዱ የተጠርጣሪ የአልቃይዳ መሪ መኖሪያ ቤት መሆኑን የየመን ባለስልጣናት አስረድተዋል።
يا የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ እስከ 4 ሰዓት የሚያስተላልፈውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ዝግጅታችንን የመራልን ንጉሱ ታምሬ፣ የስርጭት መሐንዲሱ ጆጊል፣ ከዋና አዘጋጇ ከትስታ በላቸውና ከሌሎችም ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል።
በእኛ በኩል ሰላም፣ በደህና አደሩ።